ከትምህርት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገንዘብ መፍሪያ የተደረሰውን የሀፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል ዘጠኝ ያሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 9 ኬፕታጎን ሊቻኖ ማስረጃውን ማቅረብ ስላለበት በብልቃት መድኃኒቶቹን ይዞ መጣ። ለሚመለከተው ክፍል አስረከበ። በኋላ ግን ለምርመራ የቀረበው መድኃኒት ውስጡ ያለው ተቀይሮ በብልቃት ውስጥ ሌላ መድኃኒት ገብቶበታል። ይሄኛው መድኃኒት ግሉኮስ ነበር። ሊቻኖ ያመጣሁት መድኃኒት ይህ አይደለም አለ። እንደደበቁበት አወቀ። ሊቻኖ ሌላ መድኃኒት ማምጣት አይችልም። ፒተር ደግሞ ለተጫዋቾቹ ለጊዜው መስጠት አቁሟል። ከየትም ማግኘት አይችልም። ዶፒንግ ይወስዳሉ ተብሎ የቀረበው የተሳሳተ ወሬ በመሆኑ የጸረ አብዮተኞች ተልእኮ እንዳለው ይረጋገጥና ታስሮ ብሔራዊ ቡድኑን በጥብጠዋል ከተባሉት ግብረአበሮቹ ጋር የኢሃፓ ተልእኮ አስፈጻሚ በሚል እርምጃ ይወሰድበታል። ሊቻኖ መጀመሪያም መድኃኒቱን ሲያቀርብ የተወሰነውን ቤቱ ደብቆ ነበር። ጋዜጠኞችን ጠርቶ መድኃኒቱን ካሳያቸው በኋላ ምርመራውን የሚያደርገው ሐኪም በሕክምና ሰዎች የተመረጠ በፌዴሬሽኑ ዕውቅና ያለው መሆን እንደሚገባው ታመነበት። የመድኃኒቱ ስም ኬፕታጎን ይባላል። በመጨረሻም የፌዴሬሽኑ የሕክምና ኮሚቴ ሰብሳቢ ዶክተር ምህረት አብ ገብረስላሴ ሚያዝያ 21 ቀን 1968 ዓ.ም በወጣው አዲስ ዘመን ጋዜጣ ኬፕታጎን ፊፋ ከከለከላቸው መድኃኒቶች አንዱ ነው ብለው መግለጫ ሰጡ። የዶክተሩ ምስክርነት ይፋ እንዳይሆን ቢደረግም ማን ትዕዛዝ እንደሰጠ ሳይታወቅ በአዲስ ዘመን ጋዜጣ ላይ የመድኃኒቱ አይነትና ምስክርነት የሰጡት ዶክተር ስም በይፋ ተገለጸ። በኋላ ግን ትዕዛዝ የሰጠው ሻለቃ ዮሐንስ እንደሆነ ተደርሶበታል። ይህም ህዝቡ እነ ሊቻኖ ጥፋተኛ ያለመሆናቸውን لما ساوك يتدرج نبر وريو بغازيقا بمقالسو نقرو يبلت وزقبات نسانا قدايو فيدريشنون يامس جمر وانناو نقر فيدريشنو وست للوشانو مرجا يميسات ساو قال تبلو او شاشين فكمتو لجيز ديوغن منم على غنيوم نقرون يبلت يباباتونا الدبابا ياوستاو የአዲስ ዘመን ጋዜጣ የስፖርት አንድ ዋና አዘጋጅ የነበረው ሰለሞን ነበር። ሰለሞን ተሰማ ጉዳዩን ሚያዚያ 21 ቀን 1968 ዓ.ም ተመረጠ አዲስ ዘመን ጋዜጣ ላይ እንዲህ በሚል አጠፋው። አሰልጣኙ አዋጣ የሚባለው ኬፕታጎን ታብሌት ለኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን ኮሚቴ ከአፍሪካ ዋንጫ በፊት ቀርቦ እንዲታይ ተደርጓል። ከዚያ በኋላ የዲሲፕሊን ኮሚቴው አሰልጣኙን ጠርቶ እንደጠየቀና ያገኘው መልስ አዎ አውጫለሁ ግን ጉዳት የሚያደርስ የተከለከለ መድኃኒት አይደለም ልክ እንደ ግሉኮስ የሚቆጠር ነው ብሏል። ይሄን ነገር የዲሲፕሊን ኮሚቴው ሰብሳቢ አቶ ካሳሁን ጀምበሬ ገልጸዋል። የዲሲፕሊን ኮሚቴው እዚህ ድረስ ካጣራ በኋላ ካቅማችን በላይ ነው በሚል ለስራ አመራሩ አቀረበ። ይሄ ጉዳይ ለስራ አመራሩ ከቀረበ 3 ወር ሆኖታል። ጉዳዩን ሲጠየቁ በከፍተኛ ሁኔታ እየተጣራ ነው ይላሉ። የፌዴሬሽኑ ህክምና ኮሚቴ ሰብሳቢ ዶክተር ምህረተ አብ ገብረስላሴ ስለዚህ ጉዳይ ጠይቀናቸው በቅርብ ጊዜ በሬዲዮ ከመስማታችን በስተቀር በቃልም ሆነ በጽሑፍ ከስራ አመራሩ የቀረበልን የምናውቀው ነገር የለም ሲሉ መልሰዋል። ክርክሩ በመድኃኒት ጉዳይ ከሆነ የሚመለከተው ሐኪሙን እንጂ ሌሎችን አልነበረም። የሚገርመው ይጣራ ይመርመር የተባለው ነገር መድኃኒት መሆኑ ሲታወቅ ከፍተኛ አጣሪ መሆን የነበረበት የህክምናው ኮሚቴ ነበር። ፌዴሬሽኑ ጉዳዩን ለምን ከህክምና ኮሚቴው መደበቅ ፈለገ? ሁኔታው ያሳዘናቸው አንዳንድ ሰዎች ጉዳዩን ለኦሊምፒክ ኮሚቴ አድርሰውታል። በዚያ በኩል አጣሪ ኮሚቴ አቋቁሞ ነበር። ኮሚቴው ሰዎችን እየጠራ ማነጋገር የጀመረ ቢሆንም የተባለውን ታብሌት ማውጣቱን አሰልጣኙ ለዲሲፕሊን ኮሚቴው አምኗል። በሌላ በኩል ታብሌቱ የተከለከለ መሆኑን የህክምና ኮሚቴው ሊቀመንበር አረጋግጠዋል። ታዲያ ኦሊምፒክ ኮሚቴው ይሄን የመሰለ ማስረጃ እያለለት ሌላ አጣሪ ኮሚቴ ለምን አቋቋመ? ጉዳዩ ተበስብሶ እንዲቀር ነው? ድርጊቱ ተጣርቶ ከታወቀ የሚቀጣው አሰልጣኙ ብቻ ሳይሆን የአሰልጣኙን ጉድለት ዝም ብለው ያዩት ኃላፊዎችም ጭምር መሆን አለበት በሚል ሰለሞን ጋዜጣው ላይ አሰፈረ። ሰለሞን ይህን ጉዳይ አትሞ ካወጣ በኋላ ዛቻና ማስፈራሪያ ደረሰበት። ከዚያም አልፎ ከበላይ አለቆቹ ከባድ ተክሳስ ደረሰበት። በዚህ ብቻ አልበቃም። የእርሱም ጉዳይ ከነሊቻኖ ጋር እንዲጣራ የሻለቃ ዮሐንስ ኮሚቴ ተልኮ ምርመራ ተደረገበት። ከዚያም በተለየ ሁኔታ እንዲጣራ ለጸጋይ ኮሚቴ ተላከ። የዶክተር ምህረተ አብ ምስክርነት ጋዜጣው ላይ ከወጣ በኋላ ፌዴሬሽኑ ሲበሳጭ ሊቻኖ ጉልበት አገኘ። ሊቻኖ ነገሩን እንዲህ ያስታውሳል። መድኃኒቱ በፊፋ የተከለከለ መሆኑን በሐኪም ከተረጋገጠ በኋላ እኔው ራሴ ጋዜጠኞችን ጠርቼ ተጫዋቾቹ ኬፕታጎን የተባለ መድኃኒት እንደሚወስዱና ጥፋተኛው ፌዴሬሽኑ መሆኑን ነገርኳቸው። ነገሩ ይፋ ከሆነ በኋላ ባስቸኳይ ፒተር ካገር እንዲወጣ ተደረገ። ምክንያቱም ማን ነው ይህን መድኃኒት ስጥ ያለህ የሚል ጥያቄ ቢመጣ የሚጠቁማቸው ሰዎች በመኖሩ ቶሎ እንዲወጣ ተደረገ። እሱ ከወጣ በኋላ ደግሞ እኔ ወንጀለኛ ተብዬ በመታደኔ ካገር ወጣው ይላል። የዶፒንግ ጉዳይ ይፋ ከሆነ በኋላ ቢቻኖ የራሱን መድኃኒት አምጥቶ ነው እንጂ ተጫዋቾቹ አልወሰዱም በሚል እንደገና ሌላ ክርክር ተጀመረ። የሻለቃ ዮሐንስ ኮሚቴ የሚያጣራው ጉዳይ እንዳለ ሆኖ ሌላ ግሩፕ የዶፒንግን ጉዳይ ብቻ መርምሮ ሪፖርት እንዲያደርግ ተመደበ። ይህን ኮሚቴ በበላይነት የሚመሩት ዶክተር ፈለቀ ገብረ ጊዮርጊስ ነበሩ። እሳቸው ያን ጊዜ የውጭ ጉዳይ ሚኒስቴር ሆነው ተሽመው ነበር። ዶክተር ፈለቀ በቅድሚያ ተከሳሾችን ጠርተው አነጋገሩ። ስለ ተከሳሾቹ የሚያውቁ ሌሎች ሰዎችን ጠርተው ማስረጃ ሰበሰቡ። በመጨረሻም ተጫዋቾቹን አነጋገሩ። ልጆቹ መድኃኒቱን መውሰዳቸውንና አለመውሰዳቸውን ተጠርተው ተጠየቁ። ብዙዎቹ አልወሰድንም አሉ። ጥቂቶቹ ወስደናል አሉ። የቡድኑ ተከላካይ የነበረው አለማየሁ ኃይለስላሴ ፊኛ በወቅቱ ስለተከሰተው ጉዳይ በሊብሮ ጋዜጣ ጳጉሜ 1988 ዓ.ም እንደተናገረው ደርግ ተወርዋሪ ኮሚቴ አቋቋመ። ሁላችንንም እየጠራ ጠየቀን። እኔ ዶፒንግ አልወሰድኩም አልኩ። ዶፒንግ የተባለ ነገር መውሰድ ተጀመረ የሚባለው ከካሜሩን ጨዋታ በኋላ ነው። ጋዜጦች፣ መጽሔቶች፣ ሬዲዮ ውዥንብር ፈጠሩ። በዚህ ጊዜ ልጆቹ መተኛት አቃታቸው። ከዚያ ተጫዋቹን የሚያረጋጋና እንቅልፍ የሚያስወስድ መድኃኒት ፒተር ሰጠን ይላል። ካሳሁን ተካ ደግሞ በ1985 ዓ.ም ታህሳስ 24 ከሊብሮ ጋዜጣ ጋር በዚህ ጉዳይ ላይ ባደረገው ቃለ ምልልስ ከ30 እስከ 40 ዲግሪ ሴንቲግሬድ ባላቸው ቦታ እንኳን የምንወስደውን ክብል ኃይለኛ ከመሆኑ የተነሳ እንደ ጥይት ስለሚያበረን ከአቅም በላይ እንጫወት ነበር። ከሜዳ ማሊያ እንደ ውሃ ጨምቀን የምንወጣበት ጊዜ ነበር። ድካም የሚባል ነገር ፍጹም የለም። እንዳልኩህ እንክብሉ ኃይለኛ ነበር። በእርጅና ምክንያት መኪና መንዳት ለማይችሉ ለፈረስ ጋላቢዎችና ለሌሎች ኃይል እንዲሰጣቸው የተሰራ መድኃኒት ነው። በጥቅሉ በጣም አበረታች ከመሆኑ የተነሳ ደካማ ለሆነ ነገር የሚሰጥ ነው። አስብ እንግዲህ ለኛ ለወጣቶች ተሰጥቶ እንዴት እንደሚያደርጋን። አንዳንዴ ቡድናችን ይገርመኝ ነበር። ሜዳ ውስጥ የሚቆም የለም። የሌለ ችሎታ ታይባቸዋለህ። መሮጥ መመላለስ ነው። ሜዳው 120 በ120 ለምን አይሆንም ብለህ ታስባለህ። ድንጋይም ቢሆን እየፈነቀልክ ትጫወታለህ። ኪፕታጎኑ እንደ ፈረስ ነበር የሚያስሮጠን። ማታ ማታ እንቅልፍ አይወስደንም። ተኝተህም ይሰራል። ፒተር ክፍል እየጠራ ነበር የሚሰጠን። መድኃኒቱን ስለለመርን አንዳንዶቹ ሳይሰጣቸው ሲቀር ያኮርፉ ነበር። እኛ አበረታች መድኃኒት መሆኑን አናውቅም፣ ፒተር ግን ግሉኮስ ነው ብሎ ነግሮናል ይላል ካሳሁን። የኮሚቴው ሊቀመንበር ዶክተር ፈለቀ ተጫዋቾቹ ዶፒንግ እንዳልወሰዱ ማረጋገጣቸውን አሳወቁ። ነገሩ እንደገና በነሉቻኖ ላይ ሌላ መዘዝ ይዞ መጣ። ተጫዋቾቹ በነሉቻኖ ላይ እንዲመሰክሩ ግፊት ተደረገ። ተጫዋቾቹ መድኃኒት መውሰዳቸውን ነገር ግን ቫይታሚን እንጂ ኬፕታጎን እንዳልሆነ መናገር እንዳለባቸው ተነገራቸው። የኮሚቴው ሊቀመንበር እነሉቻኖን መንግስትና ፌዴሬሽኑን በጥብጣችሁ የትም አታመልጡም አሉ። ሶስቱ ተከሳሾች ማነቆው ጠበቀባቸው። ሉቺያኖ ጉዳዩን ጣሊያን ላሉ ጓደኞቹ ስላሳወቀ በሮም ያሉት ወዳጆቹም ይህን ጉዳይ እያራገቡት ነው። እናም የዶፒንጉ ጉዳይ የከፋ ሆነ። በተከሳሾቹ ላይ አሳማኝ በሆነ መልኩ ምስክር ማቅረብ ተፈለገ። የተወሰኑ የብሔራዊ ቡድን ተጫዋቾች ተጠሩ። ማሳሰቢያም ተሰጣቸው። ዶፒንግ አልወሰድንም በሉ፣ ወስደናል ካላችሁ ግን ጣሊያን ሀገር ያሉ ሰዎች እና አበበ ቢቂላን በኦሊምፒክ ውጤት ያመጡት ዶፒንግ እየወሰዱ ነው በሚል የአትሌቶቻችንን ውጤት ታጣጥላላችሁ፣ እኛንም ታስወቅሱላላችሁ አሉ። ተጫዋቾቹ እንደገና ጥያቄ ቀረበላቸው። ሉቺያኖ ይናገራል። ሰውየው ተጫዋቾቹን ለማሳመን ብዙ ጥረት አድርጓል። ብዙዎቹ የተመከሩትን አደረጉ። ሁለት ተጫዋቾች ግን የወሰድነው ኬፕታጎን ነው አሉ። እኔም የምፈልገው ሁለት ምስክር ያህል ነው። የኮሚቴው ሊቀመንበር ዶክተር ፈለቀ ግን ልጆቹን ገፋፍተው በፖለቲካ ወጥመድ ውስጥ አስገብተው አደጋ ላይ ሊጥሉኝ ፈልገው ነበር። ሌላ ምክንያት ፈልገው ሊያጠፉኝ ስለፈለጉ ሳይቀድሙኝ አምልጬ ወደ ጣሊያን ሄድ። መንግስት ከተለወጠ በኋላ ሰውየውን ጣሊያን አገር አገኘዋቸው። የተነጋገርነውን ተነጋገርን ይላል። የዶፒንግ ጉዳይ ተጫዋቾች መውሰዳቸው ከተረጋገጠ በኋላ ለጊዜው ነፃ ሆኑ። ነገር ግን በያፓጎን ሆነው ቡድኑን ሲበጠብጡ ነበር የሚለው ጉዳይ ግን ገና ነፃ አላወጣቸውም። የሻለቃ ዮሐንስ ኮሚቴ እና ሉቻኖን በመንም የፖለቲካ ጉዳይ እጃቸው የለም ቢልም ውሳኔው የኮሚቴው ሳይሆን የሻለቃ ዮሐንስ የግሉ እንደሆነ ይነገር ጀመር። ጉዳዩን የሚያውቁት ሻለቃ ዮሐንስ በተከሳሾቹ ላይ እርምጃ እንዳይወሰድ ተከላክለዋል። ነገሩ ሊዘጋ በተቃረበበት ጊዜ አንዳንድ መረጃዎች ብቅ ማለት ጀመሩ። ብሔራዊ ቡድኑ የኢሃፓ አባላት መኖራቸውና ይህም በየክለቦች ውስጥ የሚገኙ ተጫዋቾች ምልመላው ቀጥሎ ስፖርቱን ተገን በማድረግ መንግስትን ለመቃወም የተዘጋጀ ነገር እንዳለ ፍንጭ ተገኘ። ይህ ነገር ጭምጭምታው እየተሰማ ያለ ገረመው ዘርጋ ሰላማዊ ሰልፍ መጥራቱ ተደረሰበት። ነገሩ አሳሳቢ በመሆኑ የነሉቺያኖ ጉዳይ እንደገና እንዲጣራ፣ በብሔራዊ ቡድኑ ውስጥ ኢሃፓ የሚያደርገውን እንቅስቃሴ አበጥሮ የሚያወጣ አንድ ስውር ኮሚቴ እንዲቋቋም ተደረገ። ኮሚቴው ነፃና ገለልተኛ ሆኖ የሚመራ ነው። ኮሚቴውን በሊቀመንበርነት አቶ ጸጋዬ ይመራሉ። ጸጋዬ የባህልና ስፖርት ወጣቶች ሚኒስቴር ቋሚ ተጠሪ ናቸው። ምዕራፍ 12 አንጃውና የጸጋዬ ኮሚቴ። በ1969 ዓመተ ምህረት ታህሳስ ወር በጸጋዬ ኮሚቴ ውስጥ ከኢሃፓ የተገነጠለው ቡድን በስፖርት ውስጥ እነማን የኢሃፓን ዓላማ እንደሚያራምዱ፣ እነማን ደጋፊ እንደሆኑ፣ እንዲሁም አሁን ስላቀዱት እርምጃ አንድ ጥቆማ ደረሰው። ከቀረቡት መረጃዎች ውስጥ ለዓለም ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን በሚያደርገው ግጥሚያ ሻለቃ መንግስቱ በእንግድነት እንዲገኙ ለመጋበዝ ሁኔታዎች እንዲመቻቹና እዚያው ስታዲየም ውስጥ ግድያ ሊፈጽም የተሰናዳ ቡድን እንዳለ የሚጠቅስ ነው። ይህን የሚያስፈጽም ከክለቦች ከተጫዋቾች የተውጣጣ ቡድን እንደተዘጋጀ፣ ግድያ ለሚፈጽሙ ሰዎች የመግቢያ የመዘዋወሪያ ታርጌት የማድረጊያ ቦታ በፌዴሬሽኑ ሰዎች እንደተመቻቸላቸው የሚያስረዳ ነው። ሻለቃውን ስታዲየም ለመግደል አያሌው እንዲህ ይላል። ዶክተር ፍቅሬ ከመሞቱ በፊት በስታዲየም ውስጥ የደርግ ባለስልጣናትን ለመግደል እቅድ እንደተዘጋጀ ጠቅሶ ነበር። አሁን የመጣው መረጃ ግን በስም ማን እንደሚገደል የሚጠቅስ ሲሆን ሰውየውም ሻለቃ መንግስቱ መሆናቸውን በትክክል አሳውቋል። ፌዴሬሽኑ ውስጥም ሆነ ከክለብ አካባቢ ቡድን መሪ ተጫዋቾች የኮሚቴ አባል የሆኑት በዚሁ የግድያ ሴራ ትብብር እንደሚያደርጉ ተጠቅሷል። አንዳንዶቹን በስም ወረቀቱ ላይ ተዘርዝረዋል። አቶ ጸጋዬ ከኢሃፓ የተገነጠለው አንጃ ለኮሚቴው ያቀረበውን ወረቀት እኛ እንድናይ አድርጓል። ስብሰባውን ወዲያው ለመጀመር ሲባል ወረቀቱን ቶሎ ቶሎ ነበር የምናነበው። በወረቀቱ ላይ የተጠቀሱትን ሰዎች በፍጥነት ስለማነብ አንዳንዶቹን ስም መያዝ አልቻልኩም። መረጃውን የላከው ክፍል እንደገባኝ ይህን የግድያ ውሳኔ ካሳለፉት ሰዎች ውስጥ አንዱ ነው። ስብሰባው ላይ ከተስማማ በኋላ የተገነጠለው አንጃ ስለሆነ ወዲያውኑ ለጸጋዬ ኮሚቴ ላከው። ወረቀቱን ለጸጋዬ የሰጠው ከኛ ጋር ኮሚቴ ውስጥ የነበረ የመይሶን አባል ነው። ከኢሃፓ የተገነጠለው አንጃ አባሎች የድርጅቱን ምስጢር በፍጥነት የሚያቀብሉት ለመይሶን ሰዎች ነበር። መይሶን በወቅቱ በኢሃፓ ስኳዶች ብዙ ሰው ስለተገደለባቸው በእነሱ ላይ እርምጃ ለመውሰድ መረጃ ያስፈልጋቸው ነበር። አንጃውም ሌላውን ለማስመታት መይሶንን ይጠቀም ነበር። ለዚህም ነው ይህ መረጃ ጸጋዬ ኮሚቴ ጋር የመጣው። በስብሰባው ላይ ይህ ጉዳይ ተነስቶ ስንወያይ ከተሰጠን ስልጣን መስመር ለቀን ነበር የምንሰራው። አንዳንዴ የመጨረሻ ውሳኔ እናስተላልፋለን። የኛ ስራ ግን አጣርቶ ለሚመለከተው ክፍል ማቅረብ ነው። የሚመለከተው ክፍል ደግሞ ውሳኔ ሲቀርብለት ፈጣን ምላሽ ይሰጣል። ከቅርብ ጊዜ ወዲህ ግን ለውሳኔ የሚሆን መረጃ ሲቀርብ ፈጣን ምላሽ ባለመሰጠቱ እነሱም የኢህአፓ ደጋፊዎች ናቸው በሚል ጥርጣሬ አሳድሯል። የዛን ቀን የመጣውን መረጃ ከተመለከትን በኋላ ከኛ በላይ ላለው ኮሚቴ ከምንሰጥ በቀጥታ ለሻለቃ መንግስቱ ማድረስ እንደሚገባን ተነጋገርን። ይህን ሐሳብ ያመጣው ጸጋዬ ነው። ይህንን ካደረግን ደግሞ የበላይ ኮሚቴውን ስልጣን ጥሰን በቀጥታ ከሻለቃ መንግስቱ ጋር ንግግር ጀምራችኋል በሚል ቁጣ ያመጣል። ችግርንም ሊያስከትል ይችላል ብለን ለጊዜው መረጃውን ይዘን ተቀመጥ። ይህ ስብሰባ የተደረገው ታህሳስ መጨረሻ ላይ ነው። ታህሳስ 20 ቀን ደርግ ሻለቃ መንግስቱን በእጃቸው የያዙትን ብዙ ስልጣን ነጥቆ ለብቻቸው ገለል አድርጎ ያስቀመጠበት ጊዜ ነው። ይህ ማለት ሻለቃ መንግስቱ በቁም እስር ላይ እንደሚገኙ የሚያመለክት ነው። አንድ ነገር የተረዳሁትና ስትጠራጠር የነበረውን ወደኋላም የደረስኩበት ነገር ቢኖር በስታዲየም ውስጥ በሻለቃ መንግስቱ ላይ የሚፈጸመው ግድያ ከላይ ሆኖ የሚመራው ሻለቃ መንግስቱን ከስልጣን ያስወገደው የነ ሻምበል ሞገስ የነ መቶ አለቃ አለማየሁ ግሩፕ እንደነበር ነው። በስብሰባው ላይ በቀጥታ ለሻለቃ መንግስቱ ሪፖርት ይደረግ የሚለውን ነገር በግሌ ተቃወምኩኝ። ምክንያቱም ኢህአፓ ደርግ ውስጥ በተለይ ከታህሳስ 20 ጀምሮ ስልጣን ይዟል። አገሪቱ የምትመራው በኢህአፓ እንደሆነ ያመለክታል። ስለዚህ የኛ ኮሚቴ ቀጥታ ለሻለቃ መንግስቱ ሪፖርት ካደረገ የሻለቃው ደጋፊ ናችሁ በሚል እኛ ላይ የመንጥር ዘመቻ ይመጣል። አቶ ጸጋዬ ግን ይህን ነገር አልተቀበለም። እውነቱን ማሳወቅ አለብን አለ። ከዚህ ጋር በተያያዘ የመጣውን ሐሳብ ሪፖርቱ ለሻለቃው ይቀርብና ወደ ስታዲየም እንዲሄዱ በማመቻቸት ከዚያም ገዳዮቹንና ተባባሪዎቹ እንዲያዙ ማድረግ ነው የሚል ነበር። መረጃውን ያመጣው ሰው በሻለቃው ላይ የሚደረገውን ግድያ ዝርዝር አፈጻጸሙን ይንገረን የሚል ጥያቄ ተነሳ። ነገር ግን መረጃ የቀበለው ሰው በድጋሚ ማግኘት እንደማይቻል ስብሰባው ላይ የነበረ የመይሶን አባል ገለጸ። በዚያን ወቅት ከኢህአፓ የተገነጠለው አንጃ ሙሉ ለሙሉ ተነጥሎ አልወጣም፣ አንድ እግሩን እዚያው አድርጎ ኢህአፓ ውስጥ የሚንቀሳቀስ ሲሆን መረጃ አቀባዩን ቶሎ ማግኘት ስለማይቻል ነው። ግንኙነት የሚያደርገው ራሱ ልጁ ፈልጎ ሲመጣ ነው እንጂ አይገኝም። መረጃውን ያመጣው የመይሶኑ ሰው ልጁን በተፈለገው ጊዜ እንደማያገኘው አሳወቀ። ሌላ ጥርጣሬ አጫረብኝ። ምናልባት ይህ መረጃ የተሳሳተና የፈጠራ ቢሆንስ? ሰዎችን ለማስመሰል ሲባል አንዳንዴ እንዲህ አይነት ነገር ይቀርባል። መረጃው እውነትም ይሁን የተሳሳተ ተስማምተን ሪፖርት ማድረግ አለብን። በኮሚቴ ውስጥ ያለነው ሰዎች የምንገናኘው በጸጋዬ ቢሮ ውስጥ ነው። ስብሰባችንም ከድርጅቱ ጋር በተያያዘ ሽፋን ነው። ሹመት ከሰጠን ኮሚቴ ውጭ ማንም ሰው ይህ የስፖርት አጣሪ ኮሚቴ መኖሩን አያውቅም። አልፎ አልፎ ከባድ ማጣራት ሲያስፈልግ መረጃ ያላቸው ሰዎች ጋር ሄደን እናጣራለን እንጂ ግልጽ ወይም ህጋዊ በሆነ መንገድ ከባለ ጉዳዮች ጋር እምብዛም አንገናኝም። አብዛኛውን ጊዜ መረጃ ሲላክልን እንጂ የሚፈለጉ ሰዎችን በዚህ ኮሚቴ ስም አናናግርም። ኮሎኔል ተስፉ ስብሰባው ላይ እንዲህ ብሎ ነበር። አንድ ሰው ተፈላጊ መረጃ ይዟል፣ ግን ለአጣሪ ኮሚቴው በግንባር ካልሆነ አልሰጥም እንዳለ አቀረበ። ይህ ጉዳይ ክርክር አስነሳ። ሰውየው እንዴት ስለ ኮሚቴው መኖር አወቀ ተባለ። በኋላ ግን መረጃው ወሳኝ ነው ስለተባለ ሰውየው መረጃውን ማቀበል ነው እንጂ እዚህ መጥቶ የኮሚቴውን አባላት ካየ ምስጢር መጠበቅ ስለማይቻል በኮሚቴው ላይ አደጋ ሊጥል ስለሚችል ግለሰቡ መረጃውን ብቻ ይላክ ተባለ። ሌላው አከራካሪ ጉዳይ የሻለቃ መንግስቱ ግድያ ላይ እጃቸው ይኖርበታል ተብሎ በስም የተጠቀሱ ሰዎችን ሪፖርት ይደረግ ወይስ አይደረግ የሚለው ጉዳይ መስማማት ሳይቻል ቀረ። በሌላ አማራጭ ደግሞ ከኛ በተቃራኒ የስፖርቱን ጉዳይ ለብቻ የሚያጠና ክፍል ነበር። ይኸውም የደርግ የደህንነትና የምርመራ ቡድን ነው። ይህንን ቡድን በኃላፊነት የሚመራው ሻለቃ ዮሐንስ ምትኩ ነው። የዮሐንስ ኮሚቴም ቢሆን እንደኛ ምስጢራዊ ባይሆንም ተሸሽጎ የሚሰራ ነው። ጸጋዬና ዮሐንስ ግን የሚገናኙበት መስመር ተበጅቶላቸዋል። የሻለቃ መንግስቱን ጉዳይ ለዮሐንስ ማሳወቅ እንደሚገባል ስምምነት ላይ ተደረሰ። ይህንን ማሳወቅ ያለባቸው ኮሎኔል ተስፉና ጸጋዬ ነበሩ። ሁለቱም ሄደው ተነጋግረው የደረሱበትን ለኛ እንዲያታውቁ ነገርናቸው። በተባለው ጊዜ ምክንያቱ ባልታወቀው ሁኔታ ሻለቃ መንግስቱ ወደ ስታዲየም ሳይመጡ ቀሩ። ምናልባት እኛ ኮሚቴው ውስጥ የግድያው ሴራ በግድ የነገራቸው ሊኖር እንደሚችል አምናለሁ። ወይም እቅዱም ተቀይሮ ሊሆን ይችላል። ለሶስት ወር ያህል ሲጠኑ የነበሩት ጉዳዮች ተሰብስበው ጸጋዬ ለሻለቃ ዮሐንስ ሪፖርት እንዲያደርግ የዮሐንስና የጸጋዬ ኮሚቴ በጋራ ሆነው ለበላይ አካላት ማሳወቅ እየተጠበቀ ነው። የናይጄሪያና ሱዳን ሚዲያ አያሌው አሁንም ይናገራል። በ1968 ዓመተ ምህረት በተከታታይ መስቀል አደባባይ ላይ የተደረገው ሰልፍ መጣራት ይኖርበታል እየተባለ ነው። እዚያ ስፍራ ብዙ ሰልፍ ተደርጓል። በዋነኛነት ገረመው ዘርጋ ስፖርተኞችን ሰብስቦ መንግስትና ፌዴሬሽኑን ለመቃወም የጠራው የተቃውሞ ሰልፍ ነበር። ተቃውሞ መደረጉ የተነሳውንም ጥያቄ ብናውቅም በተጨበጠ መልኩ መረጃውን ያቀረበው መረጅ ነበር። የሰልፉ ዓላማ ከፖለቲካ ጋር ምን ያህል የተጠበቀ ግንኙነት እንዳለው መመርመር ነው። ያፋ በስፖርት ውስጥ እጁን ዘርግቷል። በብሔራዊ ቡድን ጀምሮ በተዋረድ እታች ያሉትንም ክለቦች ተቆጣጥሯል። አዲስ አበባ ላይ በተደረገው የአፍሪካ ዋንጫ ያፋ የኢትዮጵያ ብሔራዊ ቡድንን ውጤት አሳጥቷል። እነዚህ ነገሮች በእኛ ኮሚቴ ውስጥ በሚገባ መጣራት አለባቸው። በዋነኛነት ችግር ፈጣሪዎቹ እነማን ናቸው? በዚህ ጉዳይ ማጣራት ሲደረግ ስማቸው የተገኘ ተጫዋቾች አሉ። አህመድ አብደላና የማነ ዩሱፍ የተባሉ ለኤርትራ ብሔራዊ ቡድን የተመረጡ ስፖርተኞች የአፍሪካ ዋንጫ ውድድር አስመራ ላይ እንዳይዘጋጅ በመቀስቀስ ተግባር ላይ ተሳትፈዋል። ሌሎች ተጫዋቾችን ለፖለቲካ ስራ እየመለመሉ ነው የሚል መረጃ በመምጣቱ ማጣራት ሲደረግ ከዚያም በላይ ስለተገኘባቸው ተጫዋቾቹ በአስቸኳይ በቁጥጥር ስር እንዲውሉ መመሪያ ተላልፏል። ግን የደረሱበት አልታወቀም። ጋዜጠኛ ሰለሞን ተሰማን በተመለከተ ብዙ መረጃ ነው የቀረበበት። አብዛኞቹ ነገሮች የተሳሳቱ ከመሆናቸውም ሌላ እሱን ለማስፈታት የተፈለገ ነገር ነበር። ዋናው የተወነጀለበት ጉዳይ በኢህአፓ የሚደገፉ ስፖርተኞችን ይረዳል፣ መንግስት ላይ የስፖርት ቤተሰቡን በማነሳሳት ጫና ፈጥሯል በመባሉ ነው። የኢህአፓን ተልእኮ ያስፈጽማሉ በሚል በግንባር ቀደምትነት የተቀመጡም ስፖርተኞች አሉ። እኛ ኮሚቴ ውስጥ ሁለት የመኢሶን አባላት ይገኛሉ። መረጃውን በአብዛኛው የሚያበጥሩትም እነሱ ነበሩ። እነዚህ ሁለቱ አባላት በተለያየ ቀን ተገደሉ። በዚህ የተነሳ ኮሚቴው ስራውን ላልተወሰነ ጊዜ አቋረጠ። ሰዎቹ የተገደሉት ከኛ ኮሚቴ ጋር በተያያዘ ይሁን ከከተማው ውስጥ ባለው የፖለቲካ ፍጭት ለጊዜው መረጃ የለኝም። የኛ ስራ በሚስጥር የተጠበቀ ነው። ይህ ኮሚቴ መቋቋሙ ይፋ አልተደረገም። ምክንያቱም በዳይና ተበዳይ ተጽዕኖ እንዳያደርጉ ነው። ሌላው ቀርቶ ከመሐከላችን ሰው ሲገደል እንኳ ተተኪውን ማን እንደሚያቀርብ አታውቅም። የመጣው ሰው ከማን ወገን እንደሆነም አይገባኝም። ግን ሰዎቹ በሚያነሱት ጥያቄ የየትኛው ፓርቲ አባል እንደሆነ ትገነዘባለህ። ኮሚቴው እንደገና ስራውን ከጀመረ በኋላ በአንድ መረጃ ላይ ጥብቅ ማጣራት እንድናደርግ ትዕዛዝ ተሰጠን። መረጃውን ጸጋዬ ነበር ያመጣው። የናይጄሪያና የሱዳን ሚዲያዎች ስለ ወቅቱ የኢትዮጵያ ሁኔታ ያቀረቡትን ዘገባ የሚመለከት ነበር። ጉዳዩ ያልጠበቅነው ነበር። የሁለቱም ሀገር ሚዲያ ደርግ ችግር እንዳለበት፣ አምባገነን መሆኑን፣ ሀገሪቱን ማስተዳደር እንዳቃተው፣ በአንጻሩ የአፓ የተባለው ድርጅት በሀገሪቱ ውስጥ ከፍተኛ ድጋፍ እንዳለው፣ ወጣቱና ሰራተኛው ክፍል በእጁ እንዳስገባ፣ መንግስትም ድጋፍ እንደሌለው የሚገልጽ ነበር። እነዚህ ሁለት ሀገሮች ይህን መረጃ ሲያቀርቡ ተመሳሳይ ዜና እንዴት ሊያገኙ ይቻሉ? ሀገሮቹ መረጃውን ሲተነትኑ ሌሎች የፖለቲካ ድርጅቶችን አሳንሰው ኢህአፓን ከፍ አድርገዋል። ሌላው ቀርቶ ድርጅቱ የሚከተለውን ፕሮግራም ሀገሪቱን የሚለውጥ ነው ብለው ከዘገቡ አንድ ሰው የመረጃ ምንጭ ሆኗቸዋል። እነዚህ ሁለት ሀገሮች መረጃውን ከማን እንዳገኙ በዜናቸው ላይ ተጽፏል። አስረኛው አፍሪካ ዋንጫ አዲስ አበባ ላይ ሲካሄድ የዝግጅት ኮሚቴ አባል ከሆኑት ውስጥ አንድ ሰው መረጃ መስጠቱን ከነመልከቱ ዘርዝረዋል። የአፍሪካ ዋንጫ ዝግጅት ኮሚቴ ውስጥ የኢሃፓ አባላት ገብተዋል። እኛ ጉዳዩን አጣርተን በመጨረሻው የደረስንበት ነገር የኢሃፓ አባላት ዝግጅት ኮሚቴ ውስጥ ነበሩበት። እነዚህ የኮሚቴ አባላት በፌዴሬሽኑ የተመረጡ አይደሉም። መታወቂያውና ባጅ አሰርተው የኮሚቴ አባል በመምሰል ለውድድሩ የመጡትን ቡድኖች አቅምደዋቸዋል። ከቡድኑ ጋርም ጋዜጠኞችና የመንግስት ተወካዮች አብረው መጥተዋል። ከውጭ የመጡ ጋዜጠኞች ኢትዮጵያን አዲስ መንግስት እያስተዳደራት በመሆኑ የደርግንም አቋም ማወቅ ይፈልጋሉ። የኢህአፓ አባላት ደግሞ የእንግዶቹን ፍላጎት ተረድተዋል። ፍላጎታቸውንም በመረጃ ማስደገፍ ፈለጉ። ይህንን ለማሳካት ኮሚቴ ውስጥ መግባት አለባቸው። ሰዎቻቸውን አሰርገው ማስገባት ባይችሉም ሌላ ዘዴ ተጠቅመዋል። የህዝብ ግንኙነት፣ የትራንስፖርትና መስተንግዶ ኮሚቴ መታወቂያ አሰርተው ከውጭ ለመጡ ጋዜጠኞች መረጃ ሰጥተዋል። ይህን መረጃ ያቀበሉት እነማን ናቸው ተብሎ ሲጠራ ተስፋዬ ደበሳይ አንዱ ሆኖ ተገኘ። ተስፋዬ ደበሳይ በኢህአፓ ውስጥ የውስጥና የውጭ የፖለቲካ ኃላፊ ነው። የድርጅቱ ማዕከላዊ ኮሚቴ አባል ቢሆንም አንዳንዴ ራሱን ቀይሮ እንደ ተራ ሰው ሆኖ ታገኘዋለ። ይህንን የሚጠቀመው ድንገት በኢህአፓነት ተጠርጥሮ ቢያዝ እንኳ በተራ አባልነት ነው። ብዙዎች ተስፋዬን በስም እንጂ በመልክ እምብዛም አያውቁትም። ተስፋዬ በአስረኛው የአፍሪካ ዋንጫ የህዝብ ግንኙነት አባል በሚል መታወቂያ አሰርቶ ከቡድኑ ጋር የመጡትን ጋዜጠኞች ካጠመደ በኋላ የኮሚቴ አባልነቱን ሽፋን ተጠቅሞ ስለ ኢህአፓ ጠንካራነት፣ ስለ ወታደራዊ መንግስት ድክመት በዝርዝር ተፈላጊውን ነገር ሰጥቷቸዋል። ከሱ መረጃ ተነስተው ነው ናይጄሪያና ሱዳን የዘገቡት። እነሱም ቢሆን ከህዝብ ግንኙነት አባል መረጃ እንዳገኙ ጠቅሰዋል። መረጃ የሰጣቸውን ሰው ቁመናና ገጽታ መልኩንም ምን እንደሚመስል አብራርተዋል። እንደዚህ አይነት ቁመና ያለው ሰው ህዝብ ግንኙነት ውስጥ አልነበረም። ነገር ግን የፌዴሬሽኑ የህዝብ ግንኙነት ተመራጮች የኢሃፓ አባል አስገብተው መንግስትን እያጠቁ እንደሆነ ማጣራት ሲያደርግ በመጨረሻም የተስፋዬ ደበሳይ ማንነት ተገኘ። አንዳንዶቹ ግን ተስፋዬ አይደለም ብለው ተቃውመዋል ይላል አያሌው። ማንነቱን ያወቅነው ከተገደለ በኋላ ነው። የጠቅላይ አርቢትር ኮሚቴ አባል የሆኑትና አስረኛውን የአፍሪካ ዋንጫ ዝግጅት ኮሚቴ ውስጥ የነበሩት አቶ አባይ ተሾመ እኛ ኮሚቴ ውስጥ ጎይቶም ለባሲ የተባለውን ልጅ አውቀዋለሁ። በህዝብ ግንኙነት ውስጥ ተስፋዬ እንደነበር ዋቢ ሸበሌ ሆቴል አይቼዋለሁ። ማንነቱን ያወቅኩት ከተገደለ በኋላ በጋዜጣ ላይ የወጣውን ፎቶ አምጥተው ሲያሳዩኝ ነው። በወቅቱ ግርግር ስለነበር ከመንግስት የሚመደቡልን ሰዎች ነበሩ። እነዚህ ስውር የደህንነት አባል ናቸው። የሰውየውን ማንነት ብዙ ገፍተህ አታጣራም። መንግስት የመደባቸው ስለሆኑ ትቀበላለህ። እኛም እነዚህን ሰዎች ከመንግስት የተመደቡ አድርገን ነው የገመትነው። ደግሞም ምንም ችግር አልፈጠሩም። አልፎ አልፎ ባያቸውም ስራቸውን በአግባቡ ይሰራሉ። ምን እንደፈለጉ ያወቅኩት ሰዎቹ ከተገደሉ በኋላ የማውቃቸው ሰዎች ምስጢሩን ሲነግሩኝ ነው። የተባለው ሰው በእርግጥም እሱ ከሆነ ተስፋዬን ያየሁት አንድ ጊዜ ነው። በአስረኛው የአፍሪካ ዋንጫ የዝግጅት ኮሚቴ አባላት ከተለያዩ መስሪያ ቤቶች የመጡ በመሆኑ ሰዎቹ በቅጡ እንኳ አይተዋወቁም። ስለዚህ አንዱ የሌላውን ማንነት ማጣራት አይችልም። ውድድሩ እንዳለቀ ኮሚቴው ተበተነ፣ ሁሉም ወደ የመስሪያ ቤቱ ተመለሰ ይላሉ። ይሄ ከሆነ ከዓመት በኋላ ዶክተር ተስፋዬ ደበሳይ ተገደለ። የኢህአፓ ማዕከላዊ ኮሚቴ አባል የነበረው ክፍሉ ታደሰ እንደገለጸው ተስፋዬ መጋቢት 15 ቀን 1969 ዓ.ም በአዲስ አበባ አፈሳ ሲካሄድ ከበሪሁን ማርዬ ጋር በመኪና ወደ አምባሳደር ቲያትር አጠገብ በሚገኘው ኪዳኔ በየነ ህንፃ ሄዱ። እዚያ ህንፃ ውስጥ የበሪሁን ሚስት ትሰራ ነበር። ተስፋዬ ሊያናግራት ገባ። የመይኮን ሰዎች ይከታተሏቸው ስለነበር እሱ ከፎቅ እየወረደ ሳለ በሪሁንን ገደሉት። ተስፋዬን አዩና ወደ እርሱ መተኮስ ጀመሩ። እጁን መስጠት ወይም በእነሱ መያዝ ስላልፈለገ እንደገና ደረጃውን ወደ ላይ ወጣና ከፎቅ ላይ ራሱን ወርውሮ ገደለ ይላል። አያሌው ሲናገር በብስራተ ወንጌል ሬዲዮ ጣቢያ ለብሔራዊ ቡድኑ በተላለፈ መረጃ ተስፋዬ በብዕር ስም በተከታታይ የተዘጋጀ ጽሑፍ ማቅረቡ ለኮሚቴው ሪፖርት መጥቷል። መረጃውን ብሔራዊ ቡድኑን የሚተች ቢሆንም የመንግስት ድክመት አጉልቶ የሚያሳይና የተጫዋቾች ፍላጎት ወደ የትኛው ድርጅት ያመዘነ እንደሆነም የሚጠቁም ነው። በኋላ ግን ራሱ የብስራተ ወንጌል ሬዲዮ ጣቢያ የኢሃፓ ምሽግ ነው ተብሎ በእኛ ኮሚቴ ላይ ቀርቧል። ሬዲዮ ጣቢያው ከተጫዋቾች ጀርባ ሆኖ የኢሃፓን ዓላማ እንዴት እንደሚያስፈጽም መረጃው ቀርቦ ይሄ ተጣርቶ ወደሚመለከተው ክፍል ተልኳል። እስከ ታህሳስ ወር 1969 ዓ.ም መጨረሻ ብዙ ነገር ተጣራ። ደርግ ውስጥ እነ መቶ አለቃ አለማየሁ ኢሃፓን ለሚደግፈው ቡድን እንደሚረዱ መረጃ ተገኝቷል። በመስቀል አደባባይ ስፖርተኞች ብቻ 10 የሚደርስ ሰላማዊ ሰልፍ አከናውነዋል። ግማሹ ሰልፉን የስፖርት አስመስሎ የፖለቲካ ጥያቄ በማስነሳቱ በዚህም ረብሻ በመፈጠሩ ጉዳት ደርሷል። ሰልፉን የሚያስተባብሩ ሽፋን የሚሰጡትን በስፖርት ውስጥ ስር ነቀል ለውጥ ያስፈልጋል በሚል ኢሃፓን በስፖርት ውስጥ አስገብተው ፌዴሬሽኑን ጭምር በመለወጥ የራሳቸውን ሰው በቦታው ላይ አስቀምጠው የድርጅቱን ዓላማ ሊያስፈጽሙ እንደሆነ የሚያሳይ መረጃ ተገኝቷል። ይህን ነገር ደግሞ ስናጣራ የነሻምበል ሞገስና አለማየሁ ቡድን በስፖርት ውስጥ አደገኛ እንቅስቃሴ እንደሚያደርግ ተረዳን። ይህን አጣርተን ስንጨርስ ለማን እንደሚቀርብ ግልጽ እየሆነ ነው የመጣው። መረጃው ለህዝብ ድርጅት ሰዎችና ለሻለቃ መንግስቱ ኃይለማርያም የሚቀርብ ነው። እስካሁን በስፖርት ውስጥ በርካታ መረጃ ሰብስበናል። ከአሰልጣኞች፣ ከተጫዋቾች እነማን የኢሃፓን ዓላማ እንደሚያራምዱ አጣርተን ጨርሰናል። የነዚህ ሁሉ ቁንጮ ደግሞ እነ ሻምበል ሞገስ መሆናቸው ተረጋግጧል። የሁሉም ነገር ቀስ ወደ እነሱ እያመለከተ ነው። መጀመሪያ ለነሱ ነበር ሪፖርት የሚደረገው። አሁን ግን ጸጋዬ የተጣራውን ለነ መንግስቱ ሊያቀርብ ነው የወሰነው። ከመካከላችን አንድ ሰው ይሄ መረጃ መተላለፍ የለበትም እያለ ሐሳብ አነሳ። እኔም ራሴ የነሻምበል ሞገስን ጉዳይ እጃቸው ባይኖርበትም እንኳ እንዲጣራና እንዲተላለፍ አልፈልግም። መረጃው መተላለፍ የለበትም ይቆይ ብሎ ሐሳብ ያቀረበው ግለሰብ ከስብሰባው ከወጣ በኋላ መረጃውን ለነሻምበል ሞገስ ሳያስተላልፍ እንዳልቀረ ነው። ማጣራቱን ከጨረስን በኋላ ከሻለቃ ዮሐንስ ኮሚቴ ጋር አንድ ስብሰባ እናደርጋለን። የእሱና የኛ ኮሚቴ ያጣራውን በጋራ ይጨምቅና ለሚመለከተው ኮሚቴ ያቀርባል። ከዚያም እርምጃ የሚወሰድባቸው ሰዎች ላይ ተፈጻሚ ይሆናል። ይሄ በአፋጣኝ ነው መሆን ያለበት። ጥር 25 ቀን ጠዋት ጸጋዬና ዮሐንስ ስብሰባ ሊያደርጉ ተቀመጡ። ነገር ግን ወደ ዋናው ጉዳይ እየገቡ ሳለ ዮሐንስ ለአስቸኳይ ስራ ስለተጠራ ነገ ማለትም ጥር 26 ጠዋት 3 ሰዓት ላይ ተቀጣጠሩ። ጸጋዬ ከሻለቃ ዮሐንስ ቢሮ እንደወጣ የስብሰባውን ውጤት አስረዳኝ። ስልክ ደውዬ ነው ያነጋገርኩት። የዚያን ዕለት አንድ ጥያቄ አንስቼለት ነበር። ለህዝብ ድርጅት ኮሚቴ መረጃው ይቅረብ ተብሎ ነበር። ይህንን ማቅረብ አለማቅረቡን በስልክ ስጠይቀው ለዶክተር ሰናይ ልኬ ብቻ እንደነገረውና ከዮሐንስ ጋር በሪፖርቱ ላይ ከተወያየበት በኋላ መረጃውን በሙሉ ሊሰጠው ቃል እንደገባለት አጫወተኝ ይላል አያሌው። ጥር 25 ቀን ከሰዓት አያሌው ለጸጋዬ በድጋሚ ደወለለት። ነገ ጠዋት አብረው ወደ ስብሰባ እንደሚሄዱ ነግሮት ቢሮ እንደሚጠብቀው አስረዳውና ተለያዩ። ጥር 25 ቀን ማታ ጸጋዬ ተገደለ። ጥር 26 አያሌው ከዮሐንስ ጋር ለነበረው ቀጠሮ ጸጋዬ ጋር ስልክ ሲደውል ጸሐፊዋ እንዳልገባ ነገረችው። የቀጠሮውን ቦታ ስለነገረው አያሌው ወደዚያ ቦታ ሲያመራ ቤተ መንግስት ውስጥ ከፍተኛ ተኩስ ይሰማና ይመለሳል። አያሌው ከተኩሱ በኋላ ወደ ቢሮ ተመለሱ። ጉዳዩን ሳጣራ ማታ ጸጋዬ ተገደለ፣ ጠዋት ዮሐንስ ሞተ ይላል። ደርግ በኋላ ሌላ ኮሚቴ አቋቋመ። ምዕራፍ 13 የፍቅሩ ቡድን በጸጋዬ ኮሚቴ ውስጥ የነበሩት ሰዎች ወደ መጨረሻ አካባቢ ቁጥራቸው እየተመናመነ ነበር። በአጋጣሚ ይሆን ወይስ ከዚህ ስራ ጋር በተያያዘ አንዳንድ የኮሚቴ አባላት በመገደላቸው ነው? ሚስተር ለመጠበቅ በሚል የተስማሙበትን ጉዳይ ሲፈርሙበት ኮፒ አይሰጣቸውም። ስብሰባ ላይ ጠለቅ ያለ ማስታወሻ መያዝ አይፈቀድም። ከሌላ ቦታ የተሰበሰቡት ማስረጃዎችም በስብሰባ ላይ ቀርበው ውይይት ከሚደረግበት በቀር ሁሉም ነገር ጸጋዬ እጅ ላይ ነበር የሚቀረው። ጸጋዬ መረጃዎቹን ሳያስረክብ ሞቷል። ሆኖም ህዝብ ድርጅት ውስጥ ላለ ሰው ኮፒውን እንደሰጠ ይነገራል። ጸጋዬ ባይሞት ኖሮ እሱና ዮሐንስ ያሰባሰቡትን ለሚመለከተው ክፍል ያቀርቡ ነበር። መረጃዎች ቢወሰዱ ኖሮ በእርግጥም መረጃዎቹ ተፈላጊው ባለስልጣን እጅ ገብተዋል ተብሎ ይታመን ነበር። እርምጃ ወሳጁ እጅ አልገባም ወይም መረጃውን ያገኘው ወገን ደብቆት ሊሆን ይችላል። አያሌው እንዲህ ይላል። ጸጋዬ ህዝብ ድርጅት ላለ አንድ ሰው ኮፒውን መስጠቱን ሰምቻለሁ። ማንነቱ አልታወቀም። ጸጋዬ ከሞተ በኋላ ግለሰቡ መረጃውን ለነሻለቃ መንግስቱ መስጠት ነበረበት። ነገር ግን ግለሰቡ ሰርጎ የገባ የኢሃፓ አባል ሆኖ መረጃውን ሳያጠፋ እንዳልቀረ እገምታለሁ። ከዚያ በኋላ ፍቅሩ የተባለ ግለሰብ ጸጋዬ የጀመረውን ስራ ለማንቀሳቀስ ተመድቦ ነበር። እዚያ ኮሚቴ ውስጥ ከነበርነው ውስጥ በማፈላለግ አንድ ሰውና እኔን ፍቅሩ አነጋግሮናል። መረጃዎቹን ጸጋዬ ለኛ እንዳላስተላለፈ፣ ነገር ግን ሐሙስ ጥር 26 ቀን 1969 ዓ.ም ተመረጥ አብረን ዮሐንስ ጋር ለመግባት መቀጣጠራችን፣ እዚያ ስብሰባ ላይ የኛም ዮሐንስም ኮሚቴ የደረስንበትን ተወያይተን እንደምናቀርብና ከዚያ በኋላ ዶክመንቱን ለኛ ሊሰጠን ተስማምተን ነበር። በቀጠሮው ቀን እኔ ወደ ቦታው ሲሄድ ጸጋዬ በህይወት እንዳልነበር ነገርኩት። ለመነሻ የሚሆን መረጃ አልተገኘም። በሐሳብ ደረጃ እነማን ጥፋተኛ እንደተባሉ ለፍቅሩ አስረዳሁት። እሱ ያዋቀረው ኮሚቴ ስላለ አንድ ቀን በስብሰባ ተገኝቼ የኛን የማጣራት ሂደት ካስረዳሁት በኋላ በሌላ ጊዜ በግል ፍቅሩን ብቻ እንዳማክር ተስማማን። ከአንድ ወር በኋላ ፍቅሩ የደረሰበት ጠፋ። ከዚያ በኋላ በስፖርት ውስጥ ያለውን ጉዳይ እንዲያጣራ ለሌተና ኮሎኔል ገበየው ኃላፊነቱ ተሰጠው። ከመጀመሪያው አንስቶ የኛ ኮሚቴ በስጋት ውስጥ ሆኖ ነው የሰራው። በተለይ ጸጋዬ በተደጋጋሚ እሱ ተነስቶ ሌላ ሰው እንዲተካ ጠይቆ ሊቀበሉት አልቻሉም። በተለይ አንዳንዴ መረጃ የሚቀርብባቸው ተጠርጣሪዎች የሐሰት እንደሆነ ስለሚያውቅ ማጣራቱን እንድናቆም ሲነግረን የሚቃወሙት ነበሩ። ስፖርት ውስጥ በተሳሳተ መረጃ ብዙ ሰው ይጎዳ ነበር። የማጣራቱ ሂደት ከጸጋዬ ጀምሮ ገበየው ጋር እስኪደርስ ሽኩቻ ነበረው። ለዚህ ችግር መከሰት ዋነኛው ምክንያት የመንግስት ከፍተኛ ባለስልጣኖች እጃቸውን ስላስገቡበት ነው። በተለይ ደርግ ውስጥ ያሉ ሰዎች በስፖርት ውስጥ ያሉትን ሰዎች ለማስመታት የሚጠቀሙት በዚህ ኮሚቴ ነበር። ሌተና ኮሎኔል ገበየውም ሲመደብ ጣልቃ መግባታቸው አይቀሬ ነበር ይላል። ፎቶኮፒ በየበሩ ተለጠፈ። ሌተና ኮሎኔል ገበየው ዱቤ የአፍሪካ ዋንጫ ሲጀመር የመክፈቻውን ጨዋታ በዳኝነት የሰሩና የመጀመሪያውን ፊሽካ የነፉ ሰው ናቸው። ሌተና ኮሎኔል ገበየው በሐምሌ 18 ቀን 1969 ዓ.ም የስፖርት ጉዳዮች ተቆጣጣሪ በሚል በወታደራዊ መንግስት ተሾሙ። በወቅቱም በስፖርት ውስጥ ያለውን ጉዳይ የሚያጣራና የሚቆጣጠር ሹመት የተሰጠው ለገበየው ሳይሆን ለሌላ ሰው ነው በሚል ተወራ። ግለሰቡ የስፖርት ጉዳይ አጣሪ በመሆን በደርግ ተሹም ያለው በሚል በስፖርት ውስጥ ብቁት ያላቸውን ሰዎች ቢሮ ድረስ እየጠራ ምርመራ በማስቀየት መረጃዎችን በማስተባበር የስፖርት ባለስልጣኖችን ሁሉ እስከማስፈራራት ደርሶ ነበር። አንዳንዶች እንደሚሉት ግለሰቡ የኢሃፓ አባል እንደነበረና ያጣራውን መረጃ ለመንግስት በፖስታ የህዝብ ቅሬታ በሚል እንደላከም ይነገራል። የላከው የድርጅቱ ሰዎች ንጹህ እንደነበሩና የመኢሶንን ሰዎች ወንጀለኛ እንደሆኑ በማድረግ እንደሆነ ይነገርለታል። ሹመቱ የተሰጣቸው ሌተናንት ኮሎኔል ገበየው ዱቤ ሆነው ሌላ ሰው ነው የተመደበው በመባሉ በስፖርቱ ቤተሰብ አካባቢ መምታታት ተፈጠረ። ይህን ነገር ለማጣራት ደርግ ለሌተና ኮሎኔል ገበየው የሰጣቸውን ሹመት ሐምሌ 19 ቀን 1969 ዓ.ም በአዲስ ዘመን ጋዜጣ ላይ ታትሞ ስለነበር ጋዜጣው በፎቶኮፒ ተባስቶ በስታዲየሞች መግቢያ በር ላይ እስከመለጠፍ ተደርሶ ነበር። ይህም ሁኔታ ትክክለኛው አጣሪና ተቆጣጣሪ ሌተና ኮሎኔል ገበየው መሆናቸው ማረጋገጫ በመገኘቱ መረጃዎች ወደ እሳቸው እንዲጎርፉ ምክንያት ሆኗል። የገበየው ኮሚቴ የአፓ የኢትዮጵያ ስፖርት መዋቅርን ለመቀየርና በአዲስ ለመተካት ጥናት አድርጎ በስፖርት ቤተሰቡ፣ በክለቦች፣ በመምሪያ ውስጥ ባሉት ሰዎች አማካይነት አሰራጭቷል በመባሉ ይህን የሚያንቀሳቀሱት እነማን እንደሆኑ ያጣራል። በተጨማሪም ወጣቶች 3 እና 2 ሆነው መቆምና ማውራት ተከልክሎ ስለነበር የግድያ እቅድ ለመንደፍ መረጃ ለመለዋወጥ ለሌላውም ነገር ግንኙነት የሚያደርጉት አዲስ አበባ ስታዲየም ነው። ወጣቶቹ ስታዲየሙን የመረጡት 3 እና 4 ሆነው ማውራት ይችላሉ። በተጨማሪም ተመልካቹ በኳስ ስሜት ስለሚሳር ጭብጨባ፣ ፉጨትና ጩኸት ስላለ ወደ እነሱ የሚያተኩርም የለም፣ የሚያዳምጣቸውም አይኖርም። በዚህ የተነሳ ኢሃፓ በአዲስ አበባ ስታዲየም እየተፈለፈለ ነው የሚል መረጃ በመገኘቱ በስታዲየም የመሸገውን የኢሃፓን መዋቅር ለማፈራረስ አጣሪውና ተቆጣጣሪው ኮሚቴ ክትትል እንዲያደርግ ተመድቧል። እነዚህን ለመያዝ ለማጋለጥ በሌተና ኮሎኔል ገበየው ስር አንድ ኮሚቴ ተቋቁሟል። ከገበየው ስር ኮሎኔል አበራ አያና እና አቶ መሸሻ የተባሉ ግለሰቦች ተመድበዋል። እነርሱ ደግሞ ከበታች ሌሎችን መልምለዋል። ቀደም ሲል በጸጋዬ ኮሚቴ ውስጥ የነበረውን ማስረጃ አሁን ስታዲየም ውስጥ ኢሃፓ መሽጓል የሚለውን ጭራ ለመያዝ ያለፈውን የማጣራት ሂደት በተበታተነ መልኩ እንዳገኙ ይነገራል። ገበየው ነገሩ ውስብስብ ስለሆነባቸውና በስፖርት ውስጥ የነበሩ ብዙ ጓደኞቻቸው ተወንጅለው ስለተገኙ የማጣራቱና ወስኖ የማቅረቡ ኃላፊነት ለሌሎች ሰዎች እንዲሰጥ ጠይቀው ተቀባይነት ሳያገኙ እንደቀሩ ጉዳዩን የሚያውቁ ይናገራሉ። አንዳንድ ሰዎች ውንጀላ እንዲጣራ ሲደረግ ገበየው ተሳሹ ለስፖርቱ የሰጠውን አገልግሎት ግምት ውስጥ በማስገባት ጉዳዩን በማጓተት ተጠያቂ እንዳይሆን ጥረት ማድረጋቸው አልቀረም። ከዚህ ውስጥ የገረመውና የሸዋ ጉዳይ ይጠቀሳል። በሌላ በኩል ከስር በአጣሪ ኮሚቴነት የተመደቡት ገበየው ኃላፊነታቸውን በአግባቡ አልተወጡም በሚል ከእርሳቸው እውቅና ውጭ መስራታቸው ጭቅጭቅ አስነሳ። የፌዴሬሽን አንዳንድ ሰዎች ስፖርቱን እየበጠበጡ ነው ብለው የወነጀሏቸው ሰዎች በቶሎ ባለመወገዳቸውና ቅጣታቸውን ያለማግኘታቸው ከገበየው ጋር አቃቃራቸው። ይባስ ብሎ ከኃላፊነት እንዲነሱ ግፊት ያደርጉባቸው ጀመር። ነገሩ እየገፋ ሄደና በገበየው ስር ከተመደቡት ኮሚቴ አባላት 4ቱ የተጣራው ጉዳይ በአስቸኳይ ለሚመለከተው ክፍል ካልተላከ በገዛ ፈቃዳቸው ራሳቸውን እንደሚያነሱ አሳወቁ። እዚህ ብቻ ሳያበቁ የያዙትን መረጃ ምን ለማድረግ እንደፈለጉ አሳወቋቸው። ሰዎቹ የጀመሩት ጉዳይ አደገኛ በመሆኑ ገበየው ከነሱ ጋር ጥቅምት 25 ቀን 1970 ዓ.ም ራስ ሆቴል ተቀጣጥረው ተነጋገሩ። ጉዳዩ ውስብስብ በመሆኑ ገበየው ሰዎቹን ለማሳመን ብዙ ጣሩ። በዚያን ቀን መጨረስ ስላልቻሉ በነጋታው ጥቅምት 26 ቀን ከሰዎቹ ጋር ተቀጣጠሩ። ከአራቱ የኮሚቴ አባላት ሁለቱ አርፍደው መጡ። የተቀጣጠሩት ጊዮን ሆቴል ነበር። ገበየው በቦታው በሰዓቱ ከደረሱት ጋር በጉዳዩ ላይ የመጨረሻ ልባት ለመስጠት መነጋገር ቢፈልጉም ቀድመው የመጡት ሁለቱ ሌሎች ሁለቱ የኮሚቴ አባላት ሳይመጡ ውሳኔ እንደማይሰጡበት አሳወቁ። ገበየውም ስብሰባ እንዳለባቸው በመግለጽ ሁለቱ ሲመጡ እንዲጠብቋቸውና ጉባኤው ሲያልቅ እንደሚያነጋግሯቸው በመግለጽ ተስማሙ። የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ በጊዮን ሆቴል ይደረግ ስለነበር ሁለቱን ሰዎች መዋኛው ቦታ ባለው መዝናኛ ስፍራ አስቀምጠው ወደ ስብሰባ ገቡ። የመቻል ቡድን ያቀረበው ቅሬታ በአንዳንድ ክለቦች ዘንድ ሕግን በማስፈራራት ለመጠምዘስ ተሞክሯል የሚለው ሁኔታ ፊት ለፊት ሳይሆን በአሽሙር አካሄድ እየተነሳ ነበር። ሰባት የአየር ኃይል ተጫዋቾች ዳኛ ደብድበው ሁለቱ እድሜ ልክ፣ አምስቱ ደግሞ አራት ዓመት ተቀጥተው ነበር። የመቻል ክለብ የአየር ኃይል ተጫዋች ቅጣቱ ካልተነሳላቸው እኔም ራሴን ከውድድር አገላለሁ ብሎ ደብዳቤ አስገብቶ ነበር። የደብዳቤውን ሙሉ ቃል ጥቅምት አንድ በወጣው አዲስ ዘመን ላይ እንዲታተም አድርገው ነበር። የተቀጣው አየር ኃይል ሆኖ መቻል ለምን ያስፈራራል ተባለ። መቻል ባስገባው ደብዳቤ ላይ የማን ቤት ፈርሶ የማን ሊበጅ የሚል አረፍተ ነገር በመስፈሩ ፌዴሬሽኑ ላይ ጫና ተፈጥሯል በሚል አንዳንድ የጉባኤ አባላት ማጉረምረም ጀምረው ነበር። የሐረርጌና የኤርትራ መምሪያዎችም ያቀረቡት ቅሬታ አንዳንድ የፌዴሬሽን ተመራጮችን ቅር ያሰኘ ነበር። በጥቅሉ በስብሰባው ላይ የተነሱት ጉዳዮች ውዝግብ የሰፈነበት፣ መወነጃጀል፣ መካሰስ የበዛበት በመሆኑ አስቸጋሪ ነበር። ገበየው በስፖርት ኮሚሽን ተወካይነታቸውና በዋና ተቆጣጣሪነታቸው ስብሰባው መስመር እንዲይዝ ባደረጉት ጥረት ውይይቱ የሰከነ መሰለ። በመጨረሻ ግን አንድ በጉባኤው በኩል ክርክር አስነስቶ በነበረ ጉዳይ አስታራቂ ሐሳብ በማምጣት መፍትሄ እንዲያገኝ ጥረት ተደረገ። ሆኖም ጎራ ለይተው የሚቆራቆሱት ጉባኤተኞች ጉዳዩን ነክሰው ያዙት። ለዚህ ክርክር የመጨረሻ እልባት ለመስጠት የገበየው ውሳኔ ይጠበቅ ነበር። ገበየው መናገር ጀመሩ። ጉባኤው ባንክሮ ያዳምጥ ነበር። ግን ብዙም አልገፉበትም፣ ወዲያውኑ ትንፋሻቸው ቆረጥ አለ። ለጥቂት ሰከንድ ዝም ባሉ። ጉባኤተኛው ውሳኔውን በጉጉት እየጠበቀ በመሆኑ ገበየው ንግግራቸውን እንዲያፈጽሙ ፈልጓል። ገበየው ግን ንግግራቸውን መቀጠል አቃታቸውና በእጃቸው ተደግፈው የነበረው ጠረጴዛ ላይ ባንገታቸው ድፍት አሉ። በዚህ ጊዜ ጉባኤው ተደናቅፎ በሸክም ተረዳድቶ ቶሎ በመኪና ውስጥ አስገባቸውና ወደ ዘውዲቱ ሆስፒታል ወሰዷቸው። ከመኪና ሳይወርዱ ስትሬቸር እንዲመጣ ጠየቁ። ከስትሬቸሩ በፊት ሐኪሞች ወደ መኪናው በፍጥነት ደረሱ። ጉባኤው በገበየው ድንገት መታመም በመደናገጡ ለጥቂት ደቂቃዎች ስብሰባው ተቋረጠ። መድረክ ላይ የነበሩ ሰዎች ስብሰባውን ለመቀጠል እንዲችሉ ተሰብሳቢዎቹን በየወንበሮቻቸው እንዲቀመጡ ማሳሰቢያ ሰጡ። የኤርትራ እግር ኳስ መምሪያ ተወካይ መናገር ሲጀምር የሸዋ መምሪያ አባል ያኛውን ለመቃወም ስነ ስርዓት እያለ በመናገር ላይ ሳለ ገበየሁን ወደ ሆስፒታል የወሰዱት ሰዎች ወደ ስብሰባው አዳራሽ ገቡ። እነዚህ ሰዎች የጉባኤው አባላት በመሆናቸው ወደ የወንበሮቻቸው መሄድ ነበረባቸው። ነገር ግን ወደ መድረኩ ሲጓዙ ተከራካሪዎቹ ወሬያቸውን አቆሙ። ጉባኤውም ጸጥ አለ። ሰዎቹ አንገታቸውን አቀርቅረው እጃቸውን ወደ ኋላ አድርገው ለደቂቃ ዝም አሉ። ከሀያ ደቂቃ በፊት ከዚህ መድረክ ላይ ስብሰባ ሲመሩ ስለነበሩት ሰው ምን መናገር እንዳለባቸው ግራ ተጋቡ። ጉባኤተኛው ሰዎቹን ተናገሩ እንጂ አይነት ባይኑ ይጠይቃቸው ጀመር። ባይናገሩ የተፈጠረውን ሁኔታ ተሰብስበው ተጠራሩ። ገበየው ዘውዲቱ ደርሰው ከመኪና ሳይወርዱ ዶክተሮች አይተው መሞታቸውን አረጋግጠው ነበር። ለጉባኤተኛው መሞታቸው በመነገሩ ስብሰባው ለሌላ ጊዜ ተላለፈ። መናፈሻ ጋር የከተሯቸውን ሰዎች አግኝተው ጉዳዩን መቋጨት አልተቻለም። ከጸጋዬ ጀምሮ ሲጣራ የነበረው ጉዳይ ማለቂያው ሳይታወቅ ቀረ። ብዙ መረጃ የነበረው ግን አያሌው እጅ ነው። አያሌው እንደሚለው የኛ ኮሚቴ ያቀረበው መረጃ ለደርግ ቀርቦ ቢሆን ኖሮ ብዙ ታዋቂ ተጫዋቾች በህይወት አይኖሩም ነበር። በእነሱ ላይ እርምጃ መውሰድ አስፈላጊ መሆኑ የታመነበት ሌሎችን ስፖርተኞች ለማስፈራራትና እጃቸውን ከፖለቲካ እንዲሰበስቡ ነበር። ወታደራዊውን መንግስት ስጋት ውስጥ የከተቱት ስፖርት ውስጥ የነበሩት ሰዎች ናቸው። በህብረተሰቡ ዘንድ ታዋቂ ስለነበሩና ለይሃባ ትልቅ ድምጽ በመሆናቸው ነው። ቆይቼ ሳስበው ምንም እንኳን ውሳኔውን ለማስተላለፍ እጄ ቢኖርበትም ትልቅ ስህተት ነበር። አንዳንዶቹ እርምጃ ሊወሰድባቸው የነበረው በተሳሳተ መረጃ ነበር ይላል።
ለጥራዛ ፕሮግራማችን በዚሁ ይጠናቀቃል። ይህን ፕሮግራም ለጥዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ሰላም ሹ ኡባንዲ ሳበባ ይቱል ዳገሬ ያንደ ኮፕሽ መንደር መርካቶ ሰፈሬ ከልጅነት ከውቀት ያየውን ኑሮዬ ከልብ lo que da es seguir que te va what is the va y figure que te y no lo es a ver a ti a ver a ti a ver Desire you, babe.